Gambino. B-O-A. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ ዕለተ ሰኞ ታህሳስ 19 2013 ዓ.ም የጋቢና ቪኦኤ መሰናዶ ጀምሯል። ከጥንቅሮቻችን መካከል ጥቂቶቹን እናስተዋውቃችሁ። የሱዳን ጦር በኢትዮጵያ አዋሳኝ በሆኑ አካባቢዎች እየሰፈረና በአካባቢው ነዋሪዎችም ላይ ጥቃት እየፈጸመ ነው ሲል የማዕከላዊ ጎንደር ዞን አቤቱታ አሰምቷል።
መንገድ ስተን እንደገባ ነው ይቅርታ ቦርደር ተናል ይቅርታ ምናምን ብለው ያው ተመልሶ ወደ ቅላባት ይወጣል።
በዚህ ዙሪያ ዘገባ አለን። የቴክኖሎጂ ዘርፍ በኮቪድ-19 ላይ ስለተጫወተው ሚና፣ ስፖርት እንዲሁም ሌሎች አፍሪካ ተኮር ዘገባዎችንም ይዘናል። ኤደን ገረመው በመስተንግዶው፣ ኤልያስ አስፋረ በቅንብሩ እንዲሁም ሀብታም ስዩም በዜናዎቹ ከእናንተ ጋር እናመሻለን። ከሁሉ አስቀድመን አብራችሁን ስለምትሆኑ እያመሰገንን ወደ ዜናዎቹ እንሻገር።
አመሰግናለሁ ኤደን። ህዋት በማያንሰራራበት ሁኔታ ተንኮታክቷል ሲሉ ኢትዮጵያ ጦር ኃይሎች ጠቅላይ ኢታማዦር ሹም ጀነራል ብርሃኑ ጁላ ተናግረዋል። ጀነራሉ ይህንን የተናገሩት በትግራይ ክልል የተካሄደው ጦርነት አሁንም እንዳልቆመ የሚገልጹ አንዳንድ አስተያየቶችን ባጣጣሉበት ምላሽ ነው። በሌላ በኩል ንጹሐን ዜጎች የሚገደሉበት የቤንሻንጉል ጉሙዝ ክልል የጸጥታ ችግር ህዋት ቀርጿቸው ከነበሩ ፕሮጀክቶች አንዱ ነው ሲሉ ኢታማዦር ሹሙ ጠቁመዋል። በአካባቢው ያለውን የጸጥታ ችግር ለመፍታት ሁለገብ ስራ እየተሰራ መሆኑንም ለአሜሪካ ድምፅ አብራርተዋል። አድማጮች፣ የዚህ ዜና ዝርዝር ከሶስት ሰዓት በኋላ በሚሰማው መርሃ ግብር ይቀርባል። የኦነግ ሸኔ ታጣቂዎችን ትደግፋላችሁ በሚል በቤንሻንጉል ጉሙዝ መተከል ዞን ውስጥ የተያዙ ሰዎች ፍርድ ቤት ሳይቀርቡ ከሶስት እስከ ስድስት ወራት መታሰራቸውን ቤተሰቦቻቸው ገልጸዋል። ግለሰቦቹ በቡለንና ድባጤ ወረዳዎች ፖሊስ ጣቢያዎች እንዲሁም ግልገል በለስ ማረሚያ ቤት የሚገኙ ሲሆን ከመተከል ዞን አለመረጋጋት ጋር ተያይዞ በቁጥጥር ስር ያሉ 1137 ሰዎች መሆናቸውን የቤንቻንጉል ጉሙዝ ክልል ፖሊስ የወንጀል መከላከል ምክትል ኮማንደር ምስጋናው እንጅፈታ ለቪኦኤ ገልጸዋል። ሮይተርስ የዜና ወኪል የካሜራ ባለሙያው ኩመራ ገመቹ አዲስ አበባ ከሚገኘው መኖሪያ ቤቱ ሐሙስ ታህሳስ 15 2013 ዓ.ም መወሰዱንና ለቀጣይ ሁለት ሳምንታትም በእስር እንደሚቆይ ቤተሰቦችን ጠቅሶ ዘገባ አቅርበዋል። ኩመራ እስካሁን ምንም አይነት ክስ እንዳልተመሰረተበትና ስለታሰረበት ምክንያት ቤተሰቦቹ የሚያውቁት ነገር እንደሌለም ሮይተርስ በመግለጫው አክሏል። የ38 ዓመቱ ኩመራ ለሮይተርስ የዜና ወኪል የካሜራ ባለሙያ በመሆን ከ10 ዓመታት በላይ መስራቱን የገለጸው ድርጅቱ አርብ ዕለት ያለ ጠበቃ ለጥቂት ሰዓታት ፍርድ ቤት ቀርቦ ፖሊስ የጠየቀውን የ14 ቀናት የምርመራ ጊዜ ቀጠሮ ጥያቄ በዳኛው ይሁንታ ስላገኘ በእስር እንዲቆይ ትዕዛዝ ተሰጥቷል። ሮይተርስ የካሜራ ባለሙያውን መታሰር አውግዞ በወጣው መግለጫ ኩመራ በቁጥጥር ስር የዋለው ሌላው የሮይተርስ የካሜራ ባለሙያ ጤቅሳን ነገሪ ታህሳስ 7 2013 በሁለት የፌዴራል ፖሊስ አባላት መደብደቡን ተከትሎ ነው ብሏል።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ቪኦኤ መሰናዶ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። አሁን ወደ ዕለቱ አብይ ርዕስ እንለፍ። የሱዳን ጦር በኢትዮጵያ አዋሳኝ በሆኑ አካባቢዎች እየሰፈረና በአካባቢው ነዋሪዎችም ላይ ጥቃት እየፈጸመ ነው ሲል የማዕከላዊ ጎንደር ዞን አቤቱታ አሰምቷል። ፌዴራል መንግስቱ እርምጃ እንዲወስድም ጥሪ አቅርቧል። ከአካባቢያቸው ከ10 በላይ የሚሆኑ ሰዎች ታፍነው መወሰዳቸውንና ከሱዳን የሚነሱ ታጣቂዎችም ከ2008 ዓ.ም ጀምሮ ድንበር እያለፉ እንደሚገቡና ሁኔታውንም ለመንግስት በተደጋጋሚ ሲያሳውቁ መቆየታቸውን የአሜሪካ ድምጽ ያነጋገራል ቸው የቦታው ነዋሪዎች ጠቁመዋል። ስቴር ምስጋናው ዝርዝሩን ይዛለች።
የኢትዮጵያን ድንበር ጥሶ መግባቱንና ብዙ ጥፋት እያደረሰ እንደሆነ በማዕከላዊ ጎንደር ዞን መተማ ወረዳ ሽንፋ አካባቢ እንደሚኖሩ የሚናገሩና ስማቸው እንዳይጠቀስ የጠየቁ ግለሰብ አመልክተዋል። ትላንትም መተማ ዮሐንስ ለመግባት ሞክረው ነበር ይላሉ።
መተማ ማለት ነው የኛን ቦርደር ጥሰው ለዚህ ህዝቡ መከላከያም የለም ኃይልም የለም ነበር ያለው ህዝብ እንዳለ ገጀራይዝ የጀራ የግል ባለመታረ ምናምን ሁሉም ተጠብቶ እነሱን አስቁሟል። ካስቆመችው በኋላ ያው መንገድ ስተ እንዳይገባ ነው ይቅርታ ቦርደር ተሰናል ይቅርበ ስተ ምናምን ብለው ያው ተመልሶ ወደ ግላባ ሄደው ገብተዋል።
ሌላው ግለሰብ ደግሞ የሱዳን ወታደሮች በምዕራብ ጎንደር ዞን ካለፈው ወር ጀምሮ ድንበር ጥሰው በመግባት በባለ ሀብቶች ላይ ጥቃት አድርሰዋል ብለዋል።
በምዕራብ ጎንደር መተማ ወረዳ ደደሎ ቁጥር 5 አካባቢን ይዘን እስከ ኮርገና አካባቢ እንሄድና አሁን ወደ ሽንፋ በኩል ደግሞ ስንሄድ በመርትርሃድ በኩል ወይም ይሄ እንዲህ ብሎ ብለን የምንጠራው አካባቢ እና በቋራ ወረዳ ነፍስ ገበያ ቁጥር 3 አካባቢ አሁንም በብዛት እየፈፈረ እንደሆነ መረጃው አለን።
ሱዳን በእነዚህ አካባቢዎች ጦር ማስፈር የጀመረችው ከ2008 ዓመተ ምህረት ወዲህ እንደሆነ ለመንግስት አካል በተደጋጋሚ ጥቆማና ቤቱታ ማቅረባቸውን ሰሚ ግን አለማግኘታቸውን አስተያየት ሰጪዎቹ ይናገራሉ። የኢትዮጵያን ድንበር ጥሶ ገብቷል የሚሉት የሱዳን ጦር ከጀርባው የሱዳን ባለሀብቶችና የሀገር ውስጥም ኃይሎች እጅ አለበት ብለው እንደሚጠረጥሩም ይናገራሉ።
በነገራችን 2008 ላይ ቢይ በደንብ ነው ጉዳዩ ጦዘብየ ልንገርሽ እንጂ ከ2008 በፊት ነው። እኔ በነገራችን እዛ ወደ ቁጥር 4 እና ቁጥር 3 አካባቢ ተጉጂ የኢትዮ ሱዳን እስላም ድንበር ጠባቂ ነው። እኔ ሱዳኖች እኔ በነገራችን አረበኛም በደንብ አውቀዋለሁ። እዛ ተሰለፈው ማክሰል የገቡ በርካታ ሱዳኖች አሉ። ስለዚህ በግ በማርባት ፍየል በማርባት አይደለም ኢትዮጵያ የተቀመጡት ከፍተኛ የሆነ የጦር መሳሪያ በግመልና በበሬ ያጓጉዛሉ። ተጓጉዞ የሚመጣው ምንድነው? አሁን ያለውን ሰላም ለማሳጣት ነው። ስለዚህ በክል የተቀመጡ ናቸው። እኔ ገርምሽ ለምንድን ነው የተቀመጣችሁ ብዬ አንድን ሱዳናዊ ይሄ ከሰላፍታይና ጠየኳቸው። ማን የሰጣችሁ ስላቸው የሰጠን የኢትዮጵያ መንግስት ነው መልስ ነው የሰጠን ነው ያሉት። መልስ ነው የተቀመጡ ያለን ብለው ነው መልስ የሰጡ ነው።
ቦታው የት ነው?
አልጣሽ ዲዮሬ ፓርክ ጫፍ አካባቢ ላይ አማራ ጀመረ።
የሱዳን ጦር ከጥቅምት 27 2013 ዓ ም እስከ ትላንት ባለው ጊዜ ከ180 እስከ 200 የሚሆኑ አርሶ አደሮችን የእርሻ ማሳቸውን መውረራቸውን መዝረፋቸውንና ማቃጠላቸውን በጥቅሉ ከ1700 በላይ ነዋሪዎችን ማፈናቀላቸውን በተባለው የሱዳን ጦር የድንበር አካባቢ እንቅስቃሴ ላይ ትናንት መግለጫ ያወጡት የምዕራብ ጎንደር ዞን አስተዳዳሪ አቶ ደሳሌ ጣሰው ተናግረዋል።
ዘመኑ ምዕራብ አርማጭሆ ምድረገነት አካባቢ በሚባሉ ወሰኞች የቦርደር አካባቢ የተፈጸሙ ናቸው። እነዚህን ድርጊቶች እኛ ያው የመንግስታችንም የሱዳንም መንግስት ኢንተረስትናል አይደለም ብለን ስለምናምን ሰፋ ያለ አፍቶ የማየት ስራዎች በቀላሉ ወደ ተንኮሰላ ለመግባት የነበረ ኢንተረስት አለ። እሱን መሰረት አድርጎ የመስፋፋት ዝንባሌዎች ታይቷል። በዚህም ከ180 እስከ 200 የሚቀረቡ አርሶ አደር ካምፖች የመውረር፣ የማቃጠል፣ የመዝረፍ የሰብአዊ ጉዳትን የማድረስ በሰራተኞች ላይ የማድረስ ስራ ተሰርቷል። በአጠቃላይ ከ400 እስከ 500 የሚሆኑ አርሶ አደሮች ሰላምበር ከምትባለው ቀበሌ መኖሪያ ጣቸው የመፈናቀል ድል ገጥሟቸዋል። ወደ 1700 ማምሳሉ ልትውለት ይችላል ማለት ነው። ለረጅም አመታት የእርሻ ማሽነሪዎች ልዩ የካምፕ ሀብቶች እና በመሬት ላይ ያሉ ሰብል ጭምር የማውደም እና የመውሰድ ስራ ተሰርቷል። ይህም ኦልሞስት ወደ 1 ቢሊዮን የሚጠጋ ገንዘብ ግምት ያለው ሀብት ንብረት ወድሟል ብለን እናምናለን። አሁን ላይ ያልተለመደ ወታደራዊ መካናይዝ የሆነ ጥበብ የማቅረብ እና የማሰለፍ ባህሪ ስላለ ይህ ሂዶ ሂዶ ለዋላዊነት ጉዳይ ይሆንና ህጋዊ እርምጃ ለመውሰድ ይልቅ በሰላማዊ የደረደረ እንዲፈጠ አሁን እንደ ድጋሚ እየጠየቅ ነው ያለ ነው ገጽታ ነው ያለ።
ከሱዳን ድንበር ጥሶ ገባ የሚባለው ኃይል የሱዳን ጦር ስለመሆኑና በሱዳን መንግስት ስለመደገፉ ማሳያ ወይም ማረጋገጫ ይኖራቸው እንደሆነ የዞኑ አስተዳዳሪ ተጠይቀዋል።
የተደራጀ መካናይዝ ጦር ማለት በከባድ መሳሪያዎች የታገዘ ለሞርተር ዋሶስት የመሳሰሉ የጦር መሳሪያዎች እነዚህን የመሳሰሉ ከባድ የሰራዊት ጦር መሳሪያዎች ይዞ እሱ ብቻ አይደለም በተደራጀ የሰው ኃይል ጭምር በብረት ለበስና መሰል ጉዳዮች ላይ ተራ የሆነ እንቅስቃሴ የለም። ይሄ ማለት የተደራጀ የተቀናጀ ነው። የተራ ሚሊሻ እንቅስቃሴ ጉዳይ ቢሆን በዚህ ደረጃ የሚገለጽ አይደለም። አየር ላይ ነው የሚውለው። አንዳንድ የሰራዊትና የአንዳንድ ባለሀብት ኢንተረስት ግፊት የሚፈጥረው ሊሆን ከቻለም አፍፍቶ ማየት አስፈላጊ ነው በሚል ሀሳቦችን በዛ ሌብል ነው የገለጹ። አሁን ይሄን ያህል ጊዜ እንደዚህን ያህል ረዘም እና ለስምሪ የሆነ የሰራዊት አመራር ብቻና የሆነ የሴራ ቡድን ጥንስስ ብቻውን ረዥም ጊዜ ይሄዳል ብለን አልጠበቅንም። ጥርጣሬ አሳድሮብናል። በመንግስት ደረጃም ለመነጋገር እየተሞከረ ነው። በዚህ የደረጃ ያለ አካላት የመፍትሄው አካል እንዲሆን ነው እስከዛሬ ጣት ድረስ አልፎ አልፎ የከባድ መሳሪያዎች ተኩሶች ነበሩ። ቅድም ሰላም በር ያልኩት ቀበሌ መንደሮች ቃጠሎ ነበር በከባድ መሳሪያ ተኩስ ምክንያት። አሁን ላይ ሳይለንት ሆኗል። ያ በያዘው ቦታ ላይ ያለ የኛ የሚጠጣ መዋቅር አለ። ረቢ እንደዚህ ደረጃ ነው ያለ።
ጉዳዩ የሀገር ሉዓላዊነት ጥያቄ መሆኑን የጠቆሙት አቶ ደሳለኝ የፌዴራል መንግስቱ አፋጣኝ እርምጃ እንዲወስድ አሳስበዋል።
ይህ ሂዶ ሉዓላዊነት ጉዳይ ይሆንና ህጋዊ እርምጃ ለመውሰድ ይልቅ በሰላማዊ የድርድር እንዲፈጥ አሁን እንደ ድጋሚ እየጠየቅን ነው ያለ ነው። ይህ ሆኖ እስካልተገኘ ድረስ ግን የግድ የህዝባችን የሰላምና የጸጥታ ሁኔታ የህዝባችን ስጋት የመቀነስ የመከላከል ኃላፊነት የምንገደድ መሆኑ ነው የገለጽ ነው።
በሌላ በኩል የፌዴራል መንግስቱ ጠንካራ የሆነ የዲፕሎማሲ ስራን ቀዳሚ አጀንዳ ላይ ያደርገው እንደሚገባ የሚመክሩት በታች አርማጮ ወረዳና በአካባቢው ከአስር አመት በላይ በዋና አስተዳዳሪነትና በሌሎች አመራሮች ላይ የሰሩት ጉዳዩንም በቅርበት የሚያውቁት የሚናገሩት አቶ ቹቹ አለባቸው ሀሳባቸውን አካፍለዋል።
መጨረሻው የዲፕሎማሲ ጥረት ያስፈልጋል። ይህም የሚሆንበት ምክንያት አንዳንድ ከሱዳኑ የመጣው ጥቃት፣ የባለ ሀብቶችና የአንዳንድ ወታደራዊ ጀኔራሎች ድጋፍ ብዙ ትዕግስት ያስፈልገዋል። ይህ ትዕግስት ብዙ ዋጋ ሊያስከፍልሽ ይችላል፣ ግን ደግሞ ከጦርነት ገብቶ ከሚከፈለው ዋጋ ሊያንስ ስለሚችል በዚህ በኩል የሚቻለውን ያህል መንግስት ጥረት ማድረግ አለበት። በሰላም ለመፍታት ያላግባብ የያዙት መሬት አለ፣ እሱን እንዲለቁ ተጨባጭ ማስረጃ አለ፣ ተጨባጭ ሰነድ አለ፣ ምድሩን የምናውቅ ሰዎች አለን። ይህንን ይዞ እንዲፈታ ማድረግ ነው። መጨረሻ ላይ እንደዚህ ሁሉ ጥረቶች ተደርገው ማይፈቱ ከሆነ ግን የኢትዮጵያ መንግስት ሉዓላዊነቱን የማስከበር ኃላፊነቱን ግዳጅም ያለበት ይመስለኛል። እንደዚያ ነው የማየው።
ቀደም ብለው ሲናገሩ እንግዲህ አንዳንድ ጄኔራሎች እና ባለሀብቶች እጅ ነው ያለበት ብለዋል። እና እንግዲህ እነዚህ ሰዎች ምንም እንኳን በካፒታል ጠንከር የፈረጠሙ ቢሆንም ከመንግስት አቅም ጋር እኩል ሊሆኑ አይችሉም። እና የሱዳን መንግስት አጀንዳ ካልሆነ ምን ይሄንን ያህል ያስፈራል?
አሁን ምንድን ነው የሱዳን ዛሬ ከኛን የሚለየው? በአሁኑ ጊዜ እንደምታውቂው የሲቪል አስተዳደርና ወታደራዊ አስተዳደር ነው ሀገሪቱ የሚያስተዳድረው። ሁለት ክንፍ ነው ያለው። በወሳኝነት የሲቪሉ መንግስት ከሲቪል ስለመጣ ጉዳዮች በዲፕሎማሲ ይፈታሉ የሚል ግንዛቤ እንዳለው እንገምታለን። ወታደራዊ ኃይሉ ግን ያለውን ተቀባይነትን ለመጨመር እነዚህ መሬት ተወሰደብን የሚሉትን ባለሀብቶች ስለሆኑ፣ ወታደራዊ ኃይሉ ደግሞ ብዙ ጊዜ ከባለሀብቶች ጋር የተያያዘ ነው። ራሱን ባለሀብት ነው ባይዘው የሱዳን ጄኔራል እጅግ በጣም ብዙ ከፍተኛ ባለሀብቶች አሉ። ብናውቃቸው ወታደሮቹ ራሳቸው ባለሀብት እንኳ ባይሆኑ ከባለሀብት ጋር ተጠግተው የባለሀብት አስፈጻሚ የሆናቸው በረዥም ታሪካቸው የምናውቃቸው የሱዳን ወታደሮች እነዚህ ናቸው። ስለሆነም ይሄ ድሮ የነበረ ባህሪ ነው። በአሁኑ ጊዜ ደግሞ የበለጠ ሰፍቷል። የወታደር ክንፉና የሲቪል ክንፉ በየጋራ ነው ያለው። አሁን የሱዳን የሲቪል መንግስት የወታደራዊ ክንፉን ያዘዋል ማለት ሞኝነት ነው። በብዙ ሊሆን የማይችል ነገር ነው። ስለዚህም ነው ዲፕሎማሲ ያስቀድም መንግስትም ነው። የሲቪሉ መንግስት አቅም አቶት ርቆት ወታደራዊ መቆጣጠር አቅቶት ሊሆን ስለሚችል ለዚያ ትዕግስት አድርጎ ማሳየት ይሻላል ከሚል እንጂ ወታደራዊ ኃይሉን ለመቋቋምም መፍትሄ ለመስጠትም የኢትዮጵያ መንግስት አሁን ባለው ቁመናም ብቁ እንደሆነ አምናለሁ። ግን የሲቪሉ መንግስት ፍላጎት ላይሆን የሚችሉበት እድል በጣም ሰፊ ነው። የወታደራዊ ኃይሉ ከድሮ ጀምሮ በራሱ የሚሄድበት በባለ ሀብቶች ይሽከረከርበት በጥቅም የሚደለልበት ሁኔታ ስላለ አሁንም የሚታየው ዝንባሌ እሱ ስለሆነ እነዚህን ጉዳዮች በግምት ማስገባት ይሻላል። የስለማሰብ ዲፕሎማሲ ላይ እናተኩር ብለው
የሱዳን ወታደሮች ወደ አካባቢው ዘልቀው መቆጣጠራቸውን የሚጠቁሙ ዘገባዎች በሱዳን ጋዜጦች ቢዘገብም ከባለስልጣናቱ ምላሽ ለማግኘት ቢዮኤ ያደረገው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ቀናውን እናመሰግናለን። አሁን ደግሞ የአሜሪካ ድምጿ ሚሼል ኩዊኒን ወዳዘጋጀችው የቴክኖሎጂ ዘገባ እናልፋለን። በዚህ በወረርሽኝ ወቅት ሰዎች ከመቼውም ጊዜ በላይ ፊታቸውን ወደ ቴክኖሎጂ አዙረዋል። ስራ፣ ትምህርት፣ ከሐኪም ጋር መገናኘት፣ በክፉም ሆነ በደጉ ከወዳጅና ከዘመድ ጋር መገናኘት ሁሉም በቴክኖሎጂው እየተተገበረ ነው። አመቱም ቴክኖሎጂ በሰዎች ህይወት ላይ ትልቅ ሚና እንደሚጫወት የታየበት ሆኗል። ኤሪክ ራይስ የስራ ፈጠራ መጽሐፍ ደራሲ ናቸው። እሳቸውም ቴክኖሎጂ በሰዎች ህይወት ላይ ያሳደረው ለውጥ ትልቅ እንደሆነ ይናገራሉ።
ቴክኖሎጂ በሚሊዮኖች የሚቆጠሩ ሰዎችን ህይወት ማቅለሉ ምንም ጥርጥር የለውም።
የስራ ፈጠራ ባለሙያ የሆኑት ኤሪክ በትላልቅ ጉባኤዎች ላይ ንግግር ያደርጋሉ። ወረርሽኙ እንደጀመረም የተለያዩ የቴክኖሎጂ ኩባንያዎች ኑሮን ለማቅለልና ለማገዝ ሲታገሉ ግራ ተጋብተው ነበር። በግንቦትና ሚያዝያ ሁለቱ ትላልቅ የቴክኖሎጂ ኩባንያዎች ጉግል እና አፕል በኮቪድ-19 ከተያዘ ሰው ጋር ንክኪ እንደነበረ የሚያሳየውን የተጋላጭነት ማሳያ መተግበሪያ ይፋ አደረጉ። ነገር ግን መርሃ ግብሩ በመጓተቱ ምክንያት የሁለቱ ቅንጅት ውጤት የሆነው ይሄ መተግበሪያ በዚህ በታህሳስ ወር ይፋ ሆኗል። ይህን ሁኔታ ታዲያ ኤሪክ ራይስ መተግበሪያው ከኮቪድ-19 ክትባት ጋር በኩል ሰዓት መውጣቱ የቴክኖሎጂ ጥረቱን ደካማነት የሚያሳይ ነው ይላል።
We have to judge that whole effort a failure because it took such a long time to get any of these apps deployed. Can you imagine at the beginning of the crisis someone had said we would have a vaccine?
ግስቃሴያችን ስኬታማ ስላልነበረ በድጋሚ መገምገም ነበረብን። የሰዎችን ለኮቪድ-19 ተጋላጭነት የንክኪ መተግበሪያ ይፋ ከማድረጋችን በፊት ክትባቱ መሰጠት ይጀምራል ቢባል አለያም ሁለቱም በተመሳሳይ ሰዓት ይፋ ቢደረጉ ምን እንደሚፈጠር መገመት ከባድ ነው። ምክንያቱም ደግሞ ክትባቱ እጅግ ከባድ ስራ ሲሆን ከሱ አንጻር መተግበሪያውን መፍጠር ቀላል ስራ መሆኑ ነው።
ይህን መሰል የቴክኖሎጂ ጥረቶች እንዳይሳኩ ታዲያ የመንግስታት የማዕከላዊ ትብብር ማጣት ውጤቶች መሆናቸው ይገለጻል። ይህም የቴክኖሎጂ ውጤቶች በአካባቢያዊ ደረጃ ውሳኔ ሰጪ ማን ነው በሚለው ጉዳይ ላይ የፈጠራ ባለሙያዎቹ ምንም አይነት መረዳት ስላልነበራቸው የተከሰተ እንደሆነ ኤሪክ ጨምሮ ያስረዳሉ።
There was nobody to interface with. And as that horror dawned on people,
ማነጋገርና መመካከር የምንችለው ማንም አልነበረም። ስለዚህ ሰዎች ከአስጨናቂው ጉዳይ ጋር ሲፋጠጡ እያንዳንዳችን ብቸኛ ጀግናና ፈጣሪ ለመሆን ነበር የቸኮልነው። እዛ ላይ ጥሩ አላደረግንም።
ከሚካ ዴምሲ የኮቪድ-19 የቴክኖሎጂ ግብረ ኃይል አባል ናቸው። ይሄ ግብረ ኃይል መንግስታትና ቴክኖሎጂን የማገናኘት ዓላማ አለው። ከሚካ የቴክኖሎጂ እኩልነት አለመኖር ታዲያ በዚህ ወረርሽኝ ወቅት የታየ ትልቅ ችግር ነው ይላሉ።
You have people who are in rural communities in the country that don't actually have access to broadband. You see things like people not having access to laptops.
የኢንተርኔት አገልግሎት የሌላቸው በገጠር ያሉ ሰዎች አሉ። ለመማር ስራ ለመስራትም ሆነ ከሰዎች ጋር ለመገናኘት ላፕቶፕ፣ ታብሌት እንዲሁም የሞባይል ስልክ የሌላቸው ሰዎችም አሉ።
ካሚካ ወረርሽኙ የቴክኖሎጂ መሰረታዊ አስፈላጊነትን ያበሰረ መሆኑን ታዲያ አልካዱም።
Technology today in light of this pandemic is really going back to the heart of the best innovations that have ever come about.
ቴክኖሎጂ በዚህ በወረርሽኝ ወቅት እስከዛሬ ከተገኙ ግኝቶች በሙሉ ትልቁ ሊሆን ይችላል። በእውነትም አገልግሎቱን ለመጠቀም ለሚፈልጉ በመሰረታዊነት ቀርቧል።
የዓለም የቴክኖሎጂ መንደር በመባል የሚጠራው ሲልከን ቫሊ ከዚህ ወረርሽኝ ብዙ ትምህርት ወስዷል። በቀጣዩ ዓመቱም ከዚህ ወረርሽኝ የቀሰማቸው ትምህርቶች ውጤት የሚታዩበት ይሆናል። ለሚሼል ኩዊንን ዘገባ ኤደን ገረመው ከዋሽንግተን ዲሲ። ጋ ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። ቦቢ ዋይን በሚባል ስሙ የሚታወቀው ኡጋንዳዊው ሙዚቀኛና የፖለቲካ አክቲቪስት ሮበርት ያንጉላሪ የምርጫ ዘመቻ ወቅት በተነሳ ግርግር ፖሊስን ጨምሮ በቦታው ይዘግቡ የነበሩ ቢያንስ ሁለት ጋዜጠኞች ተጎድተዋል። ቦቢ ዋይን ባልተፈቀደ ቦታ ተገኝቷል የሚለው ፖሊስ ጋዜጠኞቹ ህዝብ እንዲበተን በተደረገበት ወቅት በተነሳ ግጭት ጉዳት እንደደረሰባቸውም ገልጿል። ሀሊማ አታማኒ ከካምፓላ ያደረሰችንን ዘገባ ስመኝሽ ቆየ ታቀርበዋለች።
በበይነ መረብ ላይ በተለቀቀ ቪዲዮ በሙዚቃዎቹ የሚታወቀውና ወደ ፖለቲካው የተቀላቀለው ቦቢ ዋይን ማሳካ በተባለች ከተማ ከሚገኝ ቤተ ክርስቲያን ወጥተው ወደ ሉዌንጎ ከተማ ለስብሰባ እየሄዱ እንደሆነ ለፖሊስ ሲናገር ይታያል። ቀጥሎ በተፈጠረው አለመግባባት ፖሊስ በዋይን መኪናና አካባቢው በነበሩት ላይ አስለቃሽ ጋዝ ይረጫል።
ወደ ሉዌንጎ እየሄድን ነው። ጊዜያችንን ያባከናችሁ ነው። ይሄ ዋና መንገድ ነው። ዋናው መንገድ እንድንጠቀም ለምን አትፈቅዱልንም? ዋና መንገድ መጠቀምን ህገወጥ የሚያደርገው ምንድን ነው?
የዋይን መኪና ወደ ኋላ በሚመለስበት ወቅት የበለጠ አስለቃሽ ጋዝ መተኮስ ቀጠለ። ጌቶ ለተሰኘ የቴሌቪዥን ጣቢያ የካሜራ ባለሙያ ሆኖ የሚያገለግለውና የቀጥታ ስርጭት እያስተላለፈ የነበረው አሽራፍ ካስሪቭ ከግራይኑ ከፍ ብሎ በመታው የላስቲክ ጥይት ተመቶ ከወደቀ በኋላ በአካባቢው የነበሩት ሰዎች መጮህ ጀመሩ። ጋዜጠኛው አሽራፍ ካስሪቭ ከመውደቁ በፊት ጮክ ብሎ እየተናገረ ነበር።
ፖሊስና የፕሬዝደንት ሙሴቬኒ መንግስት ፈርቷል።
ካሲሬ ለበለጠ ምርመራ ወደ ካምፓላ ከመወሰዱ በፊት በአካባቢው በሚገኝ ሆስፒታል ሕክምና ተደርጎለት ነበር። ጤናው አሳሳቢ ሁኔታ ላይ እንዳለም ተገልጿል። ሌላው ለኤንቲቪ የቴሌቪዥን ጣቢያ የሚሰራው ጋዜጠኛ አሊ ሚውሌ በቦታው ላይ ሆኖ እየዘገበ ያለ አካባቢውን ከከበበው ፖሊስና ወታደር በተተኮሰ አስለቃሽ ጋዝና የላስቲክ ጥይት ጉዳት ደርሶበታል። ሚቡሌ አኖቼ አቢኔ ሲል በስም የጠቀሰው የፖሊስ አዛዥ ሆን ብሎ ጋዜጠኞች ላይ አስለቃሽ ጋዝ ተኩሷል ሲል ይከሳል።
ሰውነትን ከጥይት የሚከላከል ልብስ ለብሻለሁ። የጭንቅላት መከላከያም አድርጌያለሁ። ጋዜጠኛ መሆኔን በግልጽ አሳይቻለሁ። ነገር ግን በድንገት አቢኔ የአስለቃሽ ጋዝ መሳሪያውን ወደ እኔ ደቅኖ ተያያዥ ጉዳት ነው ሲል ጮኸ። ትንሽ እንኳ ቆም አላለም። ወደ እኛ አዙሮ ላያችን ላይ አቀባበለ።
ፖሊስ በበኩሉ የዋይን ደጋፊዎች የተዘጋጀውን የመንገድ እቅድ ቸል በማለታቸው ከግብረ ኃይሉ ጋር አለመግባባት እንደተፈጠረ ይገልጻል። የወንጀል ምርመራ ክፍል ቃል አቀባይ የሆኑት ቻርልስ ቶይን ስለ ጉዳዩ ሲያስረዱም እንዲህ ይላሉ።
ግጭት ፈጣሪ የሆኑ ደጋፊዎችን ለመበተን በተደረገው ጥረት በሚያሳዝን ሁኔታ አንዳንድ ጋዜጠኞች ግርግሩ መሃል ነበሩ። እንደሚታወቀው ከነዚህ መሃል አንዱ የጌቶ ቴሌቪዥን ጣቢያ ሰራተኛ የሆነው አሽራፍ ካሲሬ ግራ አይኑ አካባቢ ባረፈ ግዑዝ ነገር ምክንያት ጉዳት ደርሶበታል።
ፖሊስ የመገናኛ ብዙሃን ወንጀል ምርመራ ክፍሉ በጋዜጠኞቹ ላይ የደረሰውን ጉዳት እየመረመረ እንደሆነ ገልጿል። የጋዜጠኞች ሰብአዊ መብት ትስስር ብሔራዊ አስተባባሪ የሆኑት ሮበርት ሴምፓላ ፖሊስ ጋዜጠኞች ላይ ሆን ብለው ጥቃት ያደረሱ የጸጥታ አስከባሪ አባላት ላይ ጥብቅ እርምጃ መወሰድ አለበት ሲሉ ያሳስባሉ። ከዚህ በፊት ጋዜጠኞች ላይ ጥቃት ያደረሱ የፖሊስ አባላት ተጠያቂ አለመደረጋቸውን የሚያስታውሱት ሴምፓላ ለወንጀል ተጠያቂ አለመሆን ስር የሰደደ ችግር መሆኑንም ይገልጻሉ። በማሳካ ከተማ የተከሰተው ግጭት የተፈጠረው የምርጫ ቦርዱ ማሳካን ጨምሮ በአስር ከተሞች ላይ የምርጫ ዘመቻ ፕሮግራሞች እንዳይካሄዱ ከከለከለ ከአንድ ቀን በኋላ ነው። ቦርዱ ውሳኔውን ያሳለፈው የጤና ሚኒስቴር ከተሞቹ የኮቪድ-19 ስርጭት በከፍተኛ ሁኔታ የተስፋፋባቸው መሆኑን በማሳወቁ ነው ብሏል። ባሳለፍነው ሳምንት የጋዜጠኞች መብት ተከራካሪ ቡድን የሆነው ሲፒጄ እንደ አውሮፓውያን አቆጣጠር በመጪው ጥር 14 በሚካሄደው ምርጫ የዩጋንዳ ባለስልጣናት ጋዜጠኞች በነጻነት መዘገብ እንዲችሉ እንዲያደርግ ጥሪ አቅርቦ ነበር። ከምርጫው በፊት ጋዜጠኞች የመዘገቢያ ፍቃድ ለማግኘት የሚገጥማቸውን ችግርም ኮሚቴው መጥቀሱ ይታወሳል። በሃሊማ ኡቱማሊ ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
የአሜሪካ ድምጽ ዘጋቢዎች ሀሊማ አታማኒና ስመኝሽ የቆየን እናመሰግናለን። በመቀጠል ደግሞ ሀብታሙ ስዩም አጫጭር የስፖርት ዘገባዎችን ያስደምጠናል።
የቤትኪንግ የኢትዮጵያ ፕሪሚየር ሊግ ሶስተኛ ዙር ጨዋታዎች ተደርገዋል። ባሳለፍነው ረቡዕ በተደረጉ ጨዋታዎች ቅዱስ ጊዮርጊስ ሐዋሳ ከተማን 2-1፣ ኢትዮጵያ ቡና ድሬዳዋ ከተማን 3-2 አሸንፈዋል። ባሳለፍነው ሐሙስ በነበረ ጨዋታ ደግሞ ፋሲል ከነማ ጅማ አባጅፋርን 4-1፣ ውልቂጤ ከተማ ወላይታ ዲቻን 2-1 አሸንፈዋል። ሐሙስ ዕለት በነበረው ጨዋታ ባህር ዳር ከተማ አዳማ ከተማን 2-0፣ ሀዲያ ሆሳና ሲዳማ ቡናን 3-1 ረትተዋል። ዛሬ በጀመረው አራተኛ ዙር ጨዋታ ቅዱስ ጊዮርጊስ ሰበታ ከተማን 4-2፣ ሐዋሳ ከተማ ኢትዮጵያ ቡናን 1-0 አሸንፈዋል። ቅዱስ ጊዮርጊስ፣ ሀዲያ ሆሳናና የኢትዮጵያ ቡና ቡድኖች የውድድር ምዕራፉን ሰንጠረዥ ከአንድ እስከ ሶስተኛ ደረጃ ተቆጣጥረዋል። በኮከብ ጎል አስቆጣሪነት ሰንጠረዥ ላይ ከአንድ እስከ ሶስተኛ ደረጃ ላይ የነገሱት ደግሞ ጌታነ ከበደ ከቅዱስ ጊዮርጊስ በአራት ጎል፣ 3-3 ጎሎችን በማስቆጠር የተከተሉት ደግሞ የኢትዮጵያ ቡናዎቹ ሳሙ ታደሰና አቡበከር ናስር ናቸው። አርጀንቲናዊው የእግር ኳስ ኮከብ ዲያጎ ማራዶና በሞተበት ዕለት አልኮል መሆኑ የተከለከለ እጽ እንዳልወሰደ የአስክሬን ምርመራው እንዳሳየ ተሰምተዋል። በ60 ዓመቱ ያረፈው ማራዶና ድብርትንና ሌሎች ህመሞችን ለማከም 7 መድኃኒቶችን ወስደዋል ተብሏል። ሆኖም የተከለከሉ መድኃኒቶችን አልተጠቀመም ሲሉ አንድ የፍትህ ባለሥልጣን ለሮይተርስ ተናግረዋል። በቦነስ አይረስ ሳይንቲፊክ ፖሊስ ይፋ የተደረገው የደምና የሽንት ምርመራ ማራዶና የኩላሊት ልብና ሳምባ ችግሮች እንደነበሩበት አሳይተዋል። መርማሪዎች አርጀንቲናውያንን ብሎም መላው የእግር ኳስ አፍቃሪያንን ያስደነገጠው የማራዶና ሞት ትክክለኛ ምክንያትን ለማወቅ የተለያዩ ጉዳዮችን መመርመራቸውን ቀጥለዋል። በዓለም አቀፍ ውድድር ላይ ለመጀመሪያ ጊዜ የአውስትራሊያ ብሔራዊ መዝሙር ከእንግሊዝኛ በተለየ የሀገሬው ጎሳ ቋንቋ መዘመሩ ሰሞነኛ ትኩረትን ስቧል። ቅዳሜ ዕለት አውስትራሊያ ከአርጀንቲና ጋር በነበራት የራግቢ ጨዋታ ላይ ተማሪ ኦሊቪያ ፋክስ የአውስትራሊያ የባህር ጠረፍ ጎሳ በሆነው ኢኦራ ቋንቋ የሀገሪቱን ብሔራዊ መዝሙር አሰምታለች። አውስትራሊያውያን ተጫዋቾች ዓለም አቀፉ የጥቁሮች ሕይወት ዋጋ ያለውን እንቅስቃሴ በመደገፍ ብሔራዊ መዝሙር በሚሰማበት ወቅት ከመንበርከክ ይልቅ የዘር መድሎ ጉዳይ ትኩረት እንዲሰጠው የሀገሪቱን ሌሎች ጎሳዎች በተለያዩ ዘርፎች ማክበሩ ላይ ማተኮራቸው ተሰምተዋል። ዘገባው የሮይተርስ ነው። አድማጮቻችን አብራችሁን ስላመሻችሁ እያመሰገንን የዕለተ ሰኞ ምሽት የጋቢና ቪኦኤ መሰናዷችንን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ ቪኦኤ አማሪክ፣ በትዊተርም ሃሽታግ ጋቢና ቪኦኤን በመጠቀም አድርሱ። ጋቢና ቪኦኤ @ቪኦኤኒውስ.com የኢሜይል አድራሻችንንም ተጠቀሙ። ዝታ በላቸው በፕሮግራም አርቶት፣ ኤልያስ አስማረ በቅንብር፣ የደንገረመው ፕሮግራሙን በመምራት፣ ሀብታሙ ስዩም በዜናዎቹ ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን በኮቪድ-19 ምክንያት ከየቤታችን በመሆን ያጠናቀርንላችሁን ዝግጅት ስናደርሳችሁ አምሽተናል። በነገው ምሽት እስከምንገናኝ ድረስ ደህና ደሩ።